Voice of America. ባለፉት 3 አመታት ኢትዮጵያ ውስጥ ከአንደኛ ደረጃ እስከ ዩኒቨርሲቲዎች ድረስ ያሉ የትምህርት ተቋማት ቁጥር በከፍተኛ ሁኔታ ጨምሯል። ይህ የቁጥር መብዛት ብቻውን ግን በትምህርት ዙሪያ ያሉ ዘርፈ ብዙ ችግሮችን አላቃለለም። በሀገሪቱ እድገት ላይም የሚፈለገውን ለውጥ አላመጣም። ይልቁንም በስፋት የሚስተዋለው የትምህርት ጥራት ጉድለት በማህበረሰብ ላይ አሉታዊ ተጽዕኖዎችን እያስከተለ ነው። ይህንን ጉዳይ ወደፊት በስፋት የምንዳስሰው ቢሆንም ለዛሬ በተለይ የሁለተኛ ደረጃና የከፍተኛ ትምህርት ተቋማት ተማሪዎችን ብቃት ለማሻሻል በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡ የጅጅጋ ዩኒቨርሲቲ መምህር እንግዳ አድርገን ጋብዘናል። እንግዳችን ዶክተር አያሌው ንጉሴ ይባላሉ። ስመኝሽ የቆየ በትምህርት ጥራትና ከዛ ጋር አያይዘው በሚሰሯቸው ስራዎች ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
ዶክተር አያሌው ንጉሴ ላለፉት 13 አመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ ሆነው በተጨማሪም ከክፍል መምህርነት አንስቶ እስከ ኮሌጅ አመራር ሆነው ሲያገለግሉ በስፋት ያስተዋሉትና እጅጉን የሚያሳስባቸው የተማሪዎች ብቃት ማነስ ነው።
ዩኒቨርሲቲ ላይ ተማሪዎችን ተቀብለን ፎርም እናስሞላለን። የጾታ፣ እድሜ፣ የቤተሰብ ባክግራውንድ የመሳሰሉ ዝርዝር መረጃዎች ይቀርቡና ያው ተፈርሞ ይገባል ወደ ሪጅስትራር እና ያንን ስናስሞላ ብዙ ጊዜ የምናየው ነገር አለ። ኢቨን በቃ የባክግራውንድ ሂስትሪያቸው፣ ሂስትሪዎቻቸውን፣ የፋሚሊያቸውን ሁኔታ፣ የስራ የመሳሰሉትን በእንግሊዝኛ አስተካክሎ ለመጻፍ እንኳን የሚቸገሩ በጣም ብዙ ተማሪዎች ያጋጥሙናል፣ ስንቀበል ማለት ነው። ስለዚህ ችግሩ ከታች ተያይዞ የመጣ ነው።
ለዚህ የተማሪዎች ብቃት ማነስ በዋናነት አስተዋጽኦ የሚያደርገው በኢትዮጵያ በየጊዜው እያሽቆለቆለ የሚሄደው የትምህርት ጥራት መሆኑን ዶክተር አያሌው ያሰምሩበታል። ከአንደኛ ደረጃ ጀምሮ በከፍተኛ ቁጥር የተስፋፉት የትምህርት ተቋማት በቂ ዝግጅት ሳይኖራቸው፣ ቁሳቁስ ሳይሟላላቸውና በበቂ ሁኔታ የሰለጠኑ መምህራን ሳያገኙ የሚያስተምሯቸው ተማሪዎች በትምህርት ምዘና ወቅት የሚያመጡት ውጤት እጅግ ዝቅተኛ ከመሆኑ በተጨማሪ አገሪቱ የምታገኘው አምራች ኃይል ላይም ከፍተኛ ተጽዕኖ እያደረገ ነው።
እንግዲህ አዲሱ የትምህርት ፖሊሲ የስርዓቱ ለውጥ ከመጣ በኋላ በተለይ ከአንድ እስከ አራት ድረስ በቀጥታ ማሳለፍ ላይ ነው ሲሞከር የነበረው። ጥቅም ውድቅ የሚባል ጉዳይ አልነበረም። ከዛ በኋላ እንደገና የቋንቋ ይሾች በተለይ እያንዳንዱ ክልል በአፍ መፍቻው መማር አለበት የሚል ጉዳይ መጣ። ስምንተኛ ክፍል ከደረሱ በኋላ ነው እንግሊዝኛ እንትን ማለት የሚጀምሩት። ከዛ በኋላ ምንድን የሚሆነው እስከዚህ ድረስ እንግሊዝኛን እና አንድ ሳብጀክት ብቻ ነበር የሚወሰደው። ያ ሁኔታ አንደኛ በቋንቋ በጣም ደካማ ተማሪዎች በየኤሌመንተሪ እና ሃይስኩል ተማሪዎቹ እንዲወጡ ተደርጓል። ሁለተኛ ደግሞ የተማሪ ቁጥር በከፍተኛው ተጨምሯል። የመምህራን ቁጥርም የስልጠናው ጥራት በዛው ተዛማጅነት ስለቀነሰ በብቃት ዝግጅት ያላደረገ ወይ ደግሞ በብቃት በጥራት ያልሰለጠነ መምህር የሚያሰለጥኗቸው መምህራኖችም የራሱ የሚፈጥረው ችግር አለና ይሄ እንግዲህ እየተቀባበለ ዩኒቨርሲቲ ይደርሳል።
በበቂ ሁኔታ ያልሰለጠኑ መምህራን በከፍተኛ የትምህርት ተቋማት ውስጥም እንደሚገኙ ዶክተር አያሌው ያስረዳሉ።
ዩኒቨርሲቲ ላይም ስትመጪ የመጀመሪያ ዲግሪ መምህራን ናቸው እንግዲህ ጥሩ ውጤት ያገኙ ተብለው በተለምዶ ሰፍሎ በገረት የሚባል ነገር አላለም በዛ ያስቀሯቸውና ቀጥታ እንደተመረቁ ያለምንም ልምድ ያለምንም ፔዳጎጂ ስልጠና ቀጥታ የሙያ ማሰልጠንና ዩኒቨርሲቲ ተማሪዎችን የማስተማር ውስጥ የገቡት ከፍተኛ የሆነ የመጀመሪያ ዲግሪ መምህራን ነበር ያለው። በዩኒቨርሲቲው ቀስ በቀስ በእርግጥ ይሄ እየተቀረሰ መጥቷል። አሁን በሁለተኛ ዲግሪ እና በተለይ በሁለተኛ ዲግሪ ደረጃ በየተቋማቱ የመምህራን መስፋፋት አለ። ነገር ግን በሚፈለገው ደረጃ አልሄደም።
ሌላው በከፍተኛ የትምህርት ተቋማት ውስጥ በከፍተኛ ሁኔታ እየጨመረ የመጣውና ለትምህርት ጥራቱ ማሽቆልቆል የራሱን ሚና የሚጫወተው ደግሞ በእንግሊዘኛ ፕላጃሪዝም ተብሎ የሚጠራው የመመረቂያ ስራዎቻቸውንም ሆነ ሌሎች የጥናት ጽሁፎቻቸውን ከሰው ሀሳብ በመውሰድ ወይም በመስረቅ የሚሰሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። በተለይ ከኢንተርኔት መስፋፋት ጋር ተያይዞ ይህ ችግር እየተባባሰ መምጣቱን ዶክተር አያሌው ያስረዳሉ።
ዶክተር አማረ አስገዶም ጥናት ሰርተው ነበር በዚህ ጉዳይ ላይ። አንደኛ አብዛኛዎቹ ስራዎች ማቴሪያሎች በዲግሪ ተሰርተው እንደሚቀርቡ፣ ጥናት አቅራቢዎቹ የሌላውን ስራ ሸምድደው ፓወርፖይንት አዘጋጅተው ፓወርፖይንቱ ፕሬዘንት እንደሚያደርጉ፣ ዳታ ፑሽንግ የሚባል አለ። በውሸት ፊልድ ሳይሄዱ የቤት ቁጭ ብሎ ዳታ ሰብስበናል ይችላል ብለው ወደድ የሚሰሩ እንዳሉ በዚህ ጥናት ተጠቅሷል። እንደገና ደግሞ በብዛት እኚህ ምሁር እንደተቀመጡት አዲስ ህይወት ከመምረጥ ይልቅ በፊት የተሰሩ እና ለመቆረጭ የተመቹ ላይ ያጠነጥናሉ ተማሪዎች። ስለዚህ ምንድነው አብዛኞቹ ዝንባላቸው ምንድነው ሁለተኛ ዲግሪ ለማውራት ሁለተኛ ዲግሪ ስራዎች ራሱ ከጊዜ በከፍተኛ ሁኔታ እየተሽቆለቆለ ያለው።
እነዚህና በትምህርት ዙሪያ የሚታዩ ተደራራቢ ችግሮች ናቸው። ዶክተር አያሌውን ሃሁ ክላስ የተሰኘ የዩቲዩብ ቻናል በመክፈት ማህበራዊ ሚዲያን ለተማሪዎች የትምህርት ድጋፍ ለመስጠት እንዲጠቀሙ ያነሳሳቸው። ላለፉት 2 ወራትም ከሌሎች በጎ ፈቃደኛ መምህራን ጋር በመሆን ከ9ኛ እስከ 12ኛ ክፍል ላሉ የሁለተኛ ደረጃ ተማሪዎችና ለዩኒቨርሲቲ ተማሪዎች ተከታታይ ትምህርቶችን እየሰጡ ይገኛሉ።
ለሃይስኩል ተማሪዎች ከእንግሊዝኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ለሶሻል ሳይንስ ደግሞ ማህበራዊ ሳይንስ ተማሪዎች ደግሞ ኢኮኖሚክስ እና ተምራለን። በሌላ በኩል ደግሞ ሁለት ትምህርት ነው መሰጠው። አንደኛው ሪሰርች ማተርስ ነው። 4-5 ወር ድረስ የሚቆይ ሰፊ ስራ ነው ማለት ነው። ለመጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍ እንዴት ይጻፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ፣ ልምድ ብዙ የሌላቸው። ለነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ፣ እንዴት ይጻፋል የሚል ስልጠና ነው። ሌላው ደግሞ ማይክሮባዮሎጂ በሙያዬ ከአንድ ወር እንደዚህ በኋላ ይጀመራል።
ዶክተር አያሌው ሃሁ ክላስ የተሰኘውን የዩቲዩብ ቻናል የጀመሩበት ሌላ ምክንያት አላቸው። በተለይ በኮሮና ቫይረስ ምክንያት ትምህርት ቤቶች በመዘጋታቸው ተማሪዎችና መምህራን ከትምህርት ርቀው በማህበራዊ ድህረ ገጾች ላይ የሚያጠፉት ጊዜ እያሳሰባቸው በመምጣቱ የዩቲዩብ ቻናሉ የትምህርት ባለሙያዎች ጊዜያቸውን ወደ ሙያቸው እንዲመልሱ ለማድረግ እንደሚረዳም ዶክተር አያሌው ያስረዳሉ።
በብዛት በዩኒቨርሲቲ ደረጃ ያለ መምህራን የምርምር ስራና አንዳንድ በዩኒቨርሲቲው በትዕዛዝ የምንሰራው ሌላ ስራ ካለ እንሰራለን እንጂ በቤት መቀመጥ ላይ አትኩረን ነበር ማለት ነው። እና ይህን ተከትሎ እያንዳንዳችን የሰለጠነበትን የስልጠና ጉዳይ ትተን ሀገራዊ ጉዳይ፣ ፖለቲካ፣ በተለይ እርስ በርስ ጉዳዩ ላይ የኢትዮጵያ ምሁራን በጣም በስፋት ይሳተፋሉ። ይሄ ጉዳይ በዚሁ ከቀጠለ በጣም አሳሳቢ እንደሆነ ከየቦታው ሲወረወር ይሰማል። በጣም ተሳታፊ ነኝ በዚህ በማህበራዊና የፖለቲካ ጉዳይ ላይ ማለት ነው። እና ለሙያዬ በብዛት ጊዜን በጣም ከማጠፋ ይልቅ በማውቀው ሙያ በሰለጠንኩበት ሙያ ተማሪዎችም ወይ ደግሞ ሌሎች ባለሶስት አካላት ለምን በሙያ አላስተምርም እንዴት ሀሳብ መጣ። ይህን ሀሳብ በማህበራዊ ገጽ ላይ በፌስቡክ አጋራውኝ በጣም በሰፊው ተቀባይነት ያገኘና ብዙ አድናቆት ነበረ የተሰጠኝ። ለሌሎችም ባለሙያዎች አርአያ ሊሆንልን እኛም ራሱ ወደ ራሳችን ተመልክተን በተማርንበት ሙያ በሰለጠንበት ሙያ አስተዋጽኦ ማድረግ አለብን እና እንግዲህ በጣም ትልቅ ሪፍሌክሽን ነበር ያገኘው።
የዩቲዩብ አስተምሮ ለኢትዮጵያ አዲስ ይሁን እንጂ በዓለም ላይ ግን ተፈላጊ የሆነ የመጣ የመማሪያ ዘዴ ሆኗል። ኢትዮጵያ ውስጥም ወደፊት የመለመድና ከክፍል ትምህርት ጎን ለጎን ጥሩ አጋዥ መሆን ተስፋ እንዳለው ዶክተር አያሌው ባደረጉት አነስተኛ ጥናት አረጋግጠናል ይላሉ። ስለሆነም የሃሁ ክላስ ጅማሬ በትምህርት ቢሮዎችና የትምህርት ተቋማት ከታገዘ ለትምህርት ጥራት መሻሻል አንድ አስተዋጽኦ ሊያደርግ ይችላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።